ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው የሚያስተላልፏቸው ቃላቶች እንደው ዘወትር እንደ መስተዋት ልበል እንደ ግል ማስተዋሻ ከፊትዎት ላይ ሰፍረው ምን ተናግሬ ነበረ? የቱን ሰራሁት? የትኛው ይቀራኛል? የሚል የዘወትር ተግባር እንዲኖርዎት
ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደርና የባህር ዳር ተወካዮች ጋር ውይይት ባደረጉበት ወቅት ድምጻቸውን ካሰሙት መካከል የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው።
የሃይማኖት መሪዎች አባባቸው ለማስጨወ የነበሩትን ፈተናል ተግባር ነው ይላል። ተግባር ነው ይ ቁጭ ብሎ በቲቪ እንደሚሰማው ቀላል ተግባር ነው። እንዴት መጣ? ይሰሩ ገብታል።
ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። ሙሉ ዘገባው በመጽሔት ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሚያዝያ 15 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ሶሎሞን አባተንን። ብርሃን ኃይሉ ፕሮግራሙን ትመራለች። የስቱዲዮ ቴክኒሽያኑ ቮይቴክ ዞርኒያክ ነው።
አብራችሁን ታመሹ ዘንድ ያክብሮት ግብዣችን ነው። በቅድሚያ የዕለቱ ዜናዎች እናሰማለን። መልካም ምሽት።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን በኢትዮጵያ የሰብአዊ መብቶች አያያዝ ጉዳዮች ላይ ከመንግስት ባለስልጣናትና ከተቃዋሚዎች መሪዎች ጋር ለመነጋገር ኢትዮጵያ ይገኛሉ። ከፍተኛ ኮሚሽነሩ ወደ ኢትዮጵያ የተጓዙት በኢትዮጵያ መንግስት ግብዣ መሆኑን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ሚስተር ራአድ አል ሁሴን ከጠቅላይ ሚኒስትር አብይ አህመድ፣ ከፓርላማው አፈ ጉባኤ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር እንዲሁም በቅርቡ ከእስር ከተፈቱ የመንግስቱ ተቺዎችና ሌሎችም ጋር እንደሚገናኙ ታውቋል። ከፍተኛ ኮሚሽነር ራአድ አል ሁሴን ለአራት ቀናት ጉብኝት ኢትዮጵያ የገቡት ትናንት ሲሆን ነገ ማክሰኞ በአፍሪካ ህብረትና በተባበሩት መንግስታት ድርጅት የሰብአዊ መብቶች የከፍተኛ ደረጃ ጥምር ውይይት ላይ እንደሚገኙና ከውይይታቸው በኋላም ከህብረቱ ሊቀመንበር ሙሳ ፋኪ ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ ታውቋል። በከፍተኛ ኮሚሽነሩ የጉዞ መርሃ ግብር መሰረት ነገ ከሰዓት በኋላ አዲስ አበባ ዩኒቨርሲቲ ተገኝተው ሌክቸር እንደሚሰጡ ታውቋል።
የዩናይትድ ስቴትስ የአፍሪካ ጉዳዮች የውጭ ጉዳይ ዋና ምክትል ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ለሶስት ቀናት ስራ ጉብኝት ኤርትራ ገብተዋል። ረዳት ሚኒስትሩ አስመራ የገቡት ትላንት ሲሆን በሁለቱ ሀገሮች መካከል ባሉ ግንኙነቶች ላይ ከመንግስቱ ከፍተኛ ባለስልጣናት ጋር እንደሚነጋገሩና የአስመራ ከሚገኙ የዲፕሎማሲ ማህበረሰብ አባላት ጋር እንደሚገናኙም ተገልጿል። አምባሳደር ያማሞቶ የአስመራ ጉዟቸውን ከነገ በስቲያ ረቡዕ ሲያጠናቅቁ ወደ ጅቡቲ ተጉዘው ሀገራቸው ከጅቡቲ ጋር ባሏት የፖለቲካ፣ የምጣኔ ሀብት፣ የእርዳታና የጸጥታ ትብብር ግንኙነቶች ላይ በሚመክረው ዓመታዊ ስብሰባ ላይ የዩናይትድ ስቴትስን ቡድን መርተው እንደሚገኙ ታውቋል። ሚስተር ያማሞቶ የፊታችን አርብ ሚያዝያ 19 2010 ዓ.ም ወደ አዲስ አበባ ተጉዘው ዩናይትድ ስቴትስና ኢትዮጵያ ባሏቸው የጋራ ጥቅሞችና ስጋቶች ላይ ከመንግስቱ ባለስልጣናት ጋር እንደሚመክሩ የውጭ ጉዳይ መስሪያ ቤቱ ባወጣው አጭር ዘገባ ጠቁሟል። ሚስተር ያማሞቶ ባለፈው ህዳር ወር ወደ አካባቢው ተጉዘው በነበረበት ወቅት በኢትዮጵያና በኤርትራ መካከል ሰላምና ጸጥታን ለማስፈን ሀገራቸው በቁርጠኛነት እንደምትሰራ አስታውቀው ነበር። የአምባሳደር ያማሞቶን የትናንትናና የዛሬን የኤርትራ ቆይታ አስመልክቶ ዝርዝርና የቅርብ መረጃ ለማግኘት የተለያዩ ጥረቶችን ብናደርግም ለጊዜው አልተሳካም።
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዩናይትድ ስቴትስ የሶስት ቀናት ሙሉ መንግስታዊ ጉብኝት ለማድረግ ዋሽንግተን ዲሲ ገቡ። ሚስተር ማክሮን አቀባበል እንደተደረገላቸው ባደረጉት ንግግር ከዩናይትድ ስቴትስ አቻቸውና ከሌሎችም የአሜሪካ ባለስልጣናት ጋር በምጣኔ ሀብት፣ በንግድ፣ በጸጥታና በሌሎችም የጋራ ጉዳዮች ላይ እንደሚመክሩ አስታውቀዋል። ማክሮን አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግስት ቡድን ሽንፈት በኋላም ቢሆን ሱሪያ ውስጥ እንዲሰነባበቱ ፕሬዚደንት ትራምፕን ለማሳመንና የአውሮፓ ህብረትን ከአሉሚኒየምና ከብረት ታሪፋቸው ውጪ እንዲያደርጉም ለመማለድ እንደሚጥሩ ተገልጿል። ከጦርነቱ በኋላም አዲስ ቱን ሶሪያን መገንባት ይኖርብናል ለዚህ ነው የዩናይትድ ስቴትስ ሚና እጅግ በጣም አስፈላጊ ነው የምለው ብለዋል ፕሬዚደንት ማክሮን ለጉዟቸው ከመነሳታቸው በፊት ፓሪስ ላይ ፎክስ ኒውስ ለሚባለው የዜና አውታር በሰጡት መግለጫ ለሰላምና ለዘርፈ ብዙነት ዩናይትድ ስቴትስ መተኪያ የሌላት ሀገር ነች ብለዋል ማክሮን ከሶሪያ የምንወጣ ከሆነ ሜዳውን ለቀን የምንወጣው ለኢራንና ለአሳድ እንደሚሆን በቀጥታ መናገር ፈልጋለሁ ያሉት ሚስተር ማክሮን ሩሲያና ቱርክም ሊጫወቱ የሚችሉት ገንቢ ሚና ሊኖር እንደሚችል አመልክተዋል። የኢራንን የኒኩሌር መርሃ ግብር ውል አስመልክቶም ሲናገሩ ምንም እንኳ ፍጹም ነው ባይባልም ለጊዜው ውሉ ባለበት እንዲቀጥል እንደሚፈልጉም ፕሬዚደንት ማክሮን ተናግረዋል።
የፊታችን አርብ የሚደረገው የሰሜን ኮሪያና የደቡብ ኮሪያ ፕሬዚደንቶች ስብሰባ የመጨረሻ ግብ ሰሜን ኮሪያ የኒኩሌር ጦር መሳሪያ መርሃ ግብሯን ሙሉ በሙሉ እንድታቆም ማድረግ መሆኑን ዋይት ሃውስ ዛሬ አስታውቋል። በስብሰባው ላይ ለመገኘት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ወደዚያው እንደሚጓዙ ይታወቃል። ዋሽንግተን በፒዮንግያንግ ላይ ከፍተኛ ጫና የማሳደር ዘመቻዋን እንደምትገፋበትም የዋይት ሃውስ ቃል አቀባይ ሳራ ሃካቢ ሳንደርስ ዛሬ ለጋዜጠኞች ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ኒኩሌር የጦር መሳሪያና አህጉር አቋራጭ ሚሳይሎች ሙከራዎቻቸውን ለማቆም መወሰናቸውን ማስታወቃቸው በትክክለኛው አቅጣጫ እየተደረገ ያለ ታላቅ እርምጃ ነው ብለዋል ሚስ ሃካቢ ሳንደርስ።
ለሶሪያ የእርስ በርስ ጦርነትና ቀውስ የፖለቲካ መፍትሄ ለማስገኘት የታሰበ ዓለም አቀፍ ጉባኤ ዛሬ ቤልጅግ ዋና ከተማ ብራስልስ ውስጥ እንደገና ተጀምሯል። በተባበሩት መንግስታት ድርጅትና በአውሮፓ ህብረት ጣምራ ሊቀመንበርነት ይመራል በተባለው በዚህ የሁለት ቀናት ጉባኤ ላይ ከ85 ሀገሮች የተጋበዙ ሚኒስትሮችና የመንግስታት ተጠሪዎች እየተሳተፉ ናቸው። ከጉባኤው ዓላማዎች መካከል ለሶሪያውያን ሰብአዊ እርዳታ ማሰባሰብና በመንግስታቱ ድርጅት ለሚመራው የጄኔቫ የሰላም ሂደት ድጋፍ ማስገኘት መሆኑ ተገልጿል። ይሁን እንጂ በሩሲያ የሚታገዙት የሶሪያ የመንግስት ኃይሎች ወታደራዊ ድል ለማወጅ እየገሰገሱ በመሆናቸው ከብራስልስ የሚያጠረቃ የዲፕሎማሲ ስኬት ዜና ይጨበጣል ተብሎ እንደማይጠበቅ እየተሰማ ነው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፈረንሳይ ዋና ከተማ ፓሪስ ላይ ከሦስት ዓመታት በፊት የተፈጸመውን የሽብር ጥቃት ካደረሱ ሦስት ሰዎች በሕይወት የተረፈው ብቸኛው ተከሳሽ ዛሬ ቤልጅየም ዋና ከተማ ብራስልስ ውስጥ የተሰየመ ችሎት በ20 ዓመታት እስራት እንዲቀጣ ፈርዶበታል። ሊዛ ብራንት ከብራሰልስ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
አንድ የብራሰልስ ዳኛ በሳሌህ አብድሰላምና በተባባሪው ተከሳሽ ሶፊያን አያሪ ላይ በአሸባሪነትና በግድያ ሙከራ ክስ እያንዳንዳቸው የ20 ዓመታት እስራት እንደተፈረደባቸው ሲገልጹ ተከሳሾቹ ፍርድ ቤት ውስጥ አልነበሩም። አብድሰላም የእስራት ፍርድ የተፈረደበት አቻምና ግንቦት ወር ላይ ፖሊሶች የተደበቀበትን ቤት ሲወሩ ከፖሊሶች ጋር ባደረገው የተኩስ ልውውጥ ነው። ከዚያም በልጅም የተወለደው አብድሰላም ብራስልስ ውስጥ ደም ያፋሰሰ ጥቃት ከመፈጸሙ በፊት ታሰረ። ብራስልስና ፓሪስ ላይ የተፈጸሙትን ጥቃቶች ያካሄደው እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረ የበልጅምና የፈረንሳይ መረብ ቡድን ነው የሚል እምነት አላቸው መርማሪዎች። የአብድሰላም ጠበቃ ስቬን ሜሪ ይግባኝ ሊል እንደሚችል ገልጸዋል። አሁን 28 ዓመት ዕድሜ የሆነው አብድሰላም ከፓሪስ ወጣ ብሎ በሚገኘው ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ተገሎ ታስሯል። ከሶስት ዓመታት በፊት ህዳር ወር ላይ ፓሪስ ውስጥ የ130 ሰዎች ህይወት ካጠፋው ጥቃት ጋር በተያያዘም ገና ፍርድ ይጠብቀዋል። ብርሃም የተባለ አብድሰላም ወንድም የሚገኝባቸው ሌሎች በጥቃቱ የሚጠረጠሩ ሰዎች በወረራው ወቅት ወይም ከወረራው በኋላ ሞተዋል። አብድሰላምና ወንድሙ ያደጉበትና ከወንድሙ ጋር ሆኖ በመጠጥ አቅራቢነት ይሰሩ የነበሩበት ሞለምቢክ የተባለ የብራስልስ ወረዳ ኑሮ ወደ መደበኛው ተመልሷል። የ32 ዓመት ዕድሜ የሞለምቢክ ነዋሪ ካሪም አብድሰላምና ሌሎቹ ተጠርጣሪዎች የሞለምቢክን ስም አቆሽሸዋል ብሏል። አብድሰላም ከተያዘ በኋላ ታስሮ በዋስ የተፈታ አቡበከር አቻይቡን ጢም ስላለብኝ ብቻ ነው የታሰርኩት ይላል። ከአሸባሪዎች ጋር ግንኙነት ይኖረው ይሆናል በሚል ጥርጣሬ የሚደረግበት ምርመራ እንደቀጠለ ነው። በአብድሰላም ምክንያት ሃይማኖተኛ የሆኑት ሙስሊሞች ዋጋ እየከፈሉበት ነው ይላል።
ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት ያጫጫቸውን የሰላላ ተቋሙን ዳይሬክተር ማይክ ፖምፔዮን ሹመት ለማስተጓጎል ዲሞክራቶቹ እየጣሩ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ክስ አሰሙ። የሚስተር ፖምፔዮ ጉዳይ ሪፐብሊካኑ ሴናተሮች 11 ለ10 ብልጫ ባላቸው በሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ውስጥ ብርቱ ተቃውሞ እየገጠመው መሆኑ ታውቋል። ለዜና የተያዘ ሰዓት አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ሰማን። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
የዩናይትድ ስቴትስ መንግሥት የአገሮችን የሰብአዊ መብት አያያዝ ዓመታዊ ሪፖርት ይፋ አደረገ። የውጭ ጉዳይ መስሪያ ቤቱ በየዓመቱ እንደሚያደርገው ሁሉ ከትናንት በስቲያ ቅዳሜ ይፋ ባደረገው በዚህ የ2017 ዓመተ ምህረት ሪፖርቱም ከዘፈቀደ እስርና በሰብዕና ላይ ከሚፈጸሙ በደሎች የገቡበት ያለመታወቅ የዜጎች ክብር ሕይወት በከንቱ እስከሚቀጠፍበት የኃይል እርምጃ ድረስ በአገሮቹ መንግስታት ተፈጽመዋል ያላቸውን የግፍ ድርጊቶች ዘርዝሯል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የኢትዮጵያንና የኤርትራን የሰብአዊ መብቶች አያያዝ አስመልክቶ ያወጣውን ሪፖርት ትኩረት ሰጥተን የምናይበት ዘገባ እየተዘጋጀ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ተጨማሪ አስተያየትና የሁለቱን አገሮች ምላሽም በመጪው ቀናት በመከታተል ለማቅረብ ጥረት እናደርጋለን። ክቡራትና ክቡራን አድማጮች ይህ ዘገባ እየተዘጋጀ ነው፣ ለጊዜው አልደረሰም፣ እንደደረሰ እናቀርባለን። የዕለቱ አብይ ርዕስ ነው። ወደ ተከታዩ ዘገባ እናልፋለን።
ባለፈው አርብ ከሰዓት በኋላ የሞያሌ ወረዳ ፖሊስ ከኢትዮጵያ ሶማሌ ክልል በመጡ ታጣቂዎች መጠቃቱን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ኮማንደር ነጋ ተርቢ ለአሜሪካ ድምፅ እንደገለጹት ከባድ መሳሪያ የታጠቁ ቁጥራቸው በርካታ ታጣቂዎች በወረዳው ፖሊስ ላይ ጉዳት ማድረሳቸውን ገልጸዋል። የዓይን ምስክሮች ጥቃቱን ለማድረስ ከመጡ ታጣቂዎች የተገደሉ መኖራቸውንም ቢናገሩም የሞያሌ ከተማ ምክትል ከንቲባ አቶ ቸሩ ገብረስላሴ ግን በጥቃቱ ወቅት የሞተ ሰው በይፋ አለመታወቁን ገልጸዋል። ገልሞ ዳዊት ተጨማሪ ከናይሮቢ አድርሶናል።
አርብ ከሰዓት በኋላ ሙያሌ ፖሊስ ጣቢያ ከኢትዮጵያ ሶማሌ ክልል ለመጡ ታጣቂዎች ናቸው የተባሉ ጉዳት አደረሱ። ታጣቂዎቹ የእጅ ቦምብ መወርወራቸውን እንዲሁም ከባድ መሳሪያም እንደተኮሱ አንድ ሙያሌ ከተማ ነዋሪ ለአሜሪካ ድምጽ ተናግሯል።
የክልል አምስት ልዩ ፖሊስ ሙያሌ ወረዳ ፖሊስ ጽፈት ቤት ላይ ጥቃት አድርሷል። ጦረኞች ናቸው በመትረየስ በቦምብና በባዙቃ ጥቃቱን የፈጸሙት። ከነሱ የተማረከ መሳሪያም አለ። የፖሊስ ጣቢያው አጥርም ተቃጥሏል።
በአካባቢው የነበረው የሀገር መከላከያ ሰራዊት ፖሊስ ጣቢያው ላይ የደረሰውን ጥቃት ለመከላከል ደርሶ ነበር። ነገር ግን ታጣቂዎቹ እነርሱ ላይም ተኩስ መክፈታቸው ታውቋል። ከአጥቂዎቹ ወገን ሰዎች መሞታቸውን የዓይን ምስክሮች ተናግረዋል።
ብዙ ሆነው ነው የመጡት። ወጣቶችም የልዩ ፖሊስ ኃይሎችም ነበሩበት። አንድ ቦታ የሰባት ሰዎች አስከሬን ነበር። በውሃ ልማት ቢሮ አጠገብም የአንድ ሰው አስከሬን ታይቷል። ጉለድ እስከሚባል ቦታ ድረስ ነው የሀገር መከላከያ ሰራዊት ተከትለዋቸው የሄዱት። ከፖሊስ ጣቢያው ፊት ለፊት የነበረው ሱቅ ያኔ ነው የተቃጠለው።
በጥቃቱ ሞቷል ስለተባሉ ሰዎች የሞያሌ ከተማ ምክትል ከንቲባ አቶ ቸሩ ገብረስላሴን ጠይቄ ነበር።
እኛ እስካሁን የለየነው ነገር የለም፣ ግን ሲተኳኮሱ ነው የነበሩት። ስለዚህ የሰው ሕይወት ሳይጠፋ አይቀርም። ከሀገር መከላከያ ሰራዊትም የተመታ ሰው ነበር። የአንድ ሰው ሕይወትም ወዲያው ነው ያለፈው ተብሏል። ተኩስ ግን እስከ ምሽቱ ድረስ ነበር። በጥቃት አድራሾች በኩል ስለደረሰ ሞት እስካሁን የተጣራ መረጃ የለንም።
ጥቃቱን ለማድረስ መጥተው እርምጃ የተወሰደባቸውን ሰዎች ማንነት ሌላ የሞያሌ ከተማ ነዋሪ ጠይቄ ነበር።
መታወቂያ እንዲሁም የደንብ ልብስ አላቸው። የልዩ ኃይል መታወቂያም ብቻ ሳይሆን ተጨማሪ መታወቂያም ይዘዋል። አልጀማ ኃይል የሚባል የኢህአዴግ መንግሥት አልሸባብን ለመዋጋት ብሎ ያቋቋመው ሰራዊት ነበር። የእሱ አባላት የነበሩም አሉ። መረጃውን መከላከያ ነው የያዘው።
የአርቡን ጥቃት ተከትሎ ትላንት በስቲያ ቅዳሜ ጠዋት በሞያሌ 01 ቀበሌ ጫተራ በመባል ቦታ ታጥቆ የመጣ አንድ ሰው በፌደራል ፖሊስ እርምጃ እንደተወሰደበት አሁንም የከተማዋ ነዋሪ ይናገራሉ። ትላንት እሁድ ጫምቡ ተብሎ በሚጠራ ቦታ የልዩ ፖሊስ ኃይሎች ተኩስ ከፍተው አንድ የኦሮሚያ ፖሊስ አባል ማቁሰላቸውም ታውቋል። ሌላ አንድ የልዩ ፖሊስ አባል በሞያሌ ወረዳ አስተዳደር ፊት ለፊት ጥቃት ሊያደርስ ሲል ከእጅ ቦምብ ጋር መያዙን ያናገርናቸው የሞያሌ ከተማ ነዋሪ ገልጸዋል።
በክለምራት ሩቃሲራ ጫሙቂት ጥቆናማ ተተኩስቴ ጉዳዳኒ በቀጥታ እናም ተኩስ አርሲ
ትላንትናም ተኩስ ነበር። በጫሙቅ የክልል 5 ልዩ ፖሊስ ሰው ላይ ተኩሰው የቆሰሉ ሰዎች ነበሩ። ያጥፍቶ ጠፊዎች ስራ ነው እየሰሩ ያሉት። ከኦሮሚያ ፖሊስ አንድ ሰው ቆስሏል። አሁንም በሞያሌ ወረዳ አስተዳደር አጠገብ ጥቃት ሊያደርስ ሲል አንድ የልዩ ፖሊስ ኃይል ከነመሳሪያው ተይዟል። ልጆች ናቸው ተቆመውበት በፖሊስ እንዲያዝ ያደረጉት።
በሞያሌ ወረዳ ፖሊስ ጣቢያ ስለደረሰው ጥቃት የወረዳው ፖሊስ ኮማንደር ነጋቸርቢ እንዲያብራሩልኝ ጠይቄ ጥቃቱን ያደረሰው ሰዎች ከባድ መሳሪያዎችን ያነገቡ ነበሩ ብለዋል።
ከጠዋት ጀምሮ ነው ከክልል 5 ወደ ጣቢያችን ድንጋይ ሲወረወር የነበረው። እኛ ፖሊሶቻችንና የከተማው ወጣቶች እንዲታገሱ ስንነግራቸው ነበር። መታገሳችንን ካዩ በኋላ ወደ 11 ሰዓት አካባቢ ከባድ መሳሪያ ወደ ጣቢያችን ላይ መተኮስ ጀመሩ። ላውንቸር፣ ብሬል፣ የእጅ ቦምብ፣ ክላሽና የተለያዩ መሳሪያዎችን ተኩሰውብናል። ከጣቢያችን ጉዳት የደረሰበት ሰው የለም። ነገር ግን መሳሪያው በሰላማዊ ሰዎች ላይ ሲተኮስ ምን አይነት ጉዳት ማድረስ እንደሚችል መገመት አያስቸግርም። በተለይ ላውንቸርና አርፒጂ በጣም አስደንጋጭ ነገር ነበር።
ኮማንደር ነጋክሎ በተኩስ ልውውጡ ወቅት በአካባቢው የነበረ የአገር መከላከያ ሰራዊት ድጋፍ እንዳደረገላቸው ገልጸው ነገር ግን ጥቃቱን ካደረሱ ሰዎች ቁጥጥር ስር ያዋለ እንዳለ አላውቅም ብለዋል። በሞያሌ ዛሬም ሁሉም የመንግስት መስሪያ ቤቶችና ብዙ የንግድ ቤቶች ዝግ መሆናቸው ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። አምቦ ከተማ ውስጥ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤቶች ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ ዛሬ አደባባይ ወጥተው መጠየቃቸውን ለአሜሪካ ድምፅ ገልጸዋል። ሰላማዊ ሰልፉ በሰላማዊ መንገድ መጠናቀቁንና የከተማው አስተዳደር ጥያቄዎቻቸውን ለሚመለከተው አካል እንዲያስተላልፍላቸው እንደነገራቸውም ተናግረዋል። ስለ ሁኔታው የአምቦ ከተማ ነዋሪ የሆኑ ሁለት ወጣቶችን ጽዮን ግርማ ማምሻውን አነጋግራለች።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ሁለተኛ የጉብኝት ከተማቸው አድርገዋት በነበሩት አምቦ ከተማ የታሰሩ ጓደኞቻቸው እንዲፈቱ የጠየቁ ተማሪዎች ዛሬ አደባባይ ወጥተው እንደነበር ያነጋገርናቸው ሁለት ወጣቶች ገልጸዋል። አምቦ ከተማ ከገባ አንድ ዓመት የሆነውና ስሙ እንዳይጠቀስ የጠየቀ የአምቦ ዩኒቨርሲቲ ተማሪ መሆኑን የገለጸልኝ ወጣት የተማሪዎቹ ጥያቄ የታሰሩ ይፈቱና አስቸኳይ ጊዜ አዋጁ ይነሳ የሚል ነበር ብሏል። ማምሻውን በስልክ አነጋግሬው ነበር።
በጣም የነበረው ዛሬ ሁለተኛ ደረጃ ትምህርት ቤትና ሪፓራቶሪ ላይ ነበር። ወደ ውጪ ወጥቶ ነው ተቃውሞ እያሰሙ የነበሩት መንገድ ላይ።
ስንት ሰዓት ላይ ነው ትምህርት ቤት ውስጥ የተጀመረው?
ጠዋት ነበር ትምህርት ቤት ውስጥ ተሰብስቦ ከዛ ውስጥ ወጥቶ ነው አንድ ላይ ከግቢ ውስጥ እንደዚያ የጀመሩት ምናምን ነው። ከሁለት ሰዓት በኋላ
ከስንት ትምህርት ቤት?
3 ትምህርት ቤት።
ከዛ በኋላ ወዴት ሄዱ?
ከትምህርት ቤት እንደወጡ ወደ አስፋልቱ ከተማው ነበር የወጡት እና አስፋልቱ ላይ ተቃውሟቸውን እያሰሙ ነበር።
ምንድን ነው ሲያሰሙ የነበረው ተቃውሞ?
ኮማንድ ፖስቱ ይነሳልን፣ ያለ አግባብ የታሰሩ ልጆችም ኮማንድ ፖስት ስም የታሰሩ ልጆችም ይፈቱልን፣ ሌላውን እየፈታችሁ ሌላውን እየደበቃችሁ ታስሩት፣ ድራማ ይቁም የሚል ነገር ነው።
መፈክር ይዘው ነበር?
አዎ። እና ከስር እየተቀጣበሉ መንግስት አሁን የሄደ አገሪቷን መጎብኘቱን ትቶ ወደ ስራው ገብቶ ስራውን ይስራልን፣ በሞያሌ ላይ በፍንዳታ ምክንያት የኦሮሞ ህዝብ እየሞተ ያለውንም ግን ሁሉንም አንድ ላይ እያሰሙ ድምፅ እየተቃወሙ ነበር።
ተማሪዎቹን የተቀላቀላቸው ሌላ አካል አለ? የከተማው ነዋሪ አለ ወይስ ተማሪዎቹ ብቻ ነበሩ? ለምን ያህልስ ቆየ ይህንን ተቃውሞ እያሰሙ?
ያው ተማሪዎቹ ከግቢው ወጥቶ ስለነበር ከተማ ላይ ሙሉ ህዝቡም ከነሱ ጋር ስለሚቆም ያው አንድ ላይ ያሰሙ ነው ማለት ይቻላል።
ለምን ያህል ሰዓት ቆየ?
ቢያንስ ሁለት ሰዓት ከምናምን ሲሆን ወጥቶ እስከ አራት ሰዓት ምናምን እንዲሁ ነበረ ከተማ ውስጥ ማለት ነው።
በኮማንድ ፖስት ስር ነው ያለው አገሪቱ እና እንደዚህ አይነት ተቃውሞ ደግሞ ኮማንድ ፖስቱ ይከለክላል። እዛ በቆዩበት ሰዓት የከለከላቸው ወይም እንዲፈተኑ ያደረጋቸው አካል አለ?
የለም። በዛን ሰዓት መጨረሻ ላይ ተቃውሞ ሙሉ ለሙሉ አሰምቶ ከአሁን በኋላ በኮማንድ ፖስት ስር ምናምን የታሰሩ የአምቦ ልጆችም አሉ እና እነሱ ተምሮ ሁሉን ድረስ ክላስ አንገባም ብሎ ነበር የተበተኑ ዘዛን ሰዓት።
ስለዚህ አሁን በርዷል?
አሁን ምንም የለም።
ምንም እንቅስቃሴም አልነበረም? የጸጥታም ችግር አልነበረም?
ምንም አልነበረም። በቃ መጨረሻ ላይ ወደ መጨረሻ አካባቢ የኦሮሚያ ፖሊስ አድማ በታኝ መጣም እና ወዲያውኑ እዛው ከተማውን እንዲሁ ዞር ዞር ብሎ በእግር ምናምን መቆጣጠር ጀመሩ እንጂ ምንም ፋይል ምናምን አልነበረም እዛ ጋር።
ይሄንን ነገር የቀሰቀሰ ያስተባበረ ልጆቹ ተማሪዎቹ እንዲወጡ ያደረገ አካል አለ ወይም የተጠራ ተቃውሞ?
አረ እነሱ ተማሪው ለራሱ ተቃውሞ ነው እንጂ የወጣው እነሱ ምንም የሚያደርግ እንትን የለም። በኋላ
አንድ ሌላ ወጣት የከተማ ነዋሪም አነጋግሬ ነበር።
በጠዋቱ ወደ አንድ ሰዓት ተኩል ምናምን አካባቢ ነው የጠዋት ተማሪዎቹ የሚገቡበት ሰዓት ማለት ነው። እና ሁሉም ትምህርት ቤቶች ነበሩ ወይም ተቃውሞ ያነሱት ማለት ነው። እና ሁሉም ተማሪ ኤሌመንተሪም አልቀረም፣ ሁለተኛ ደረጃ ፕሪፓራቶሪም አልቀረም። በሙሉ አንድ ላይ ተሰብስቦ ነበር ይህ ነገር የተደረገው።
የት ነው ያደረጉት?
ይህ ሀይ ስኩሎቹ ላይ ነበረ ከዋናው ፕሪፓራቶሪ የመጡት። ሌሎች ኤሌመንተሪዎችም ነበሩ። ብዙ ዘጠነኛ አስረኛ ክፍል ብዙ ሀይ ስኩሎች አሉ አምቦ ውስጥ። እና በግን ሁኔታው ቀድሞ ነበረ የነገር የተሰራበት እና ብዙ ከዘጠነኛ ከአስረኛ ከበላይ የሚሆኑ ተማሪዎች ብቻ የታሰሩበት ሁኔታ ነው ያለው አምቦ ከተማ ውስጥ ማለት ነው። ማለት ምማሩ ቢያንስ አስራ ሁለተኛ ክፍል የሚወልዱ ማለት ነው። እና ከትምህርት ቤት ወጥተው አንድ ሰዓት ተኩል ላይ ቀጥታ ወደ ዞን ፖሊስ እና ወደ አስተዳደሩ ነው ወደ ዞን አስተዳደር ነው የሄዱት ተማሪዎቹ ማለት ነው። በሰላም ሰልፍ ወጥቶ ነው እዛ ሄዶ ጥያቄያቸውን አቅርቦ ይህን ጥያቄያችን በተገቢውና በጊዜ የማመለሱልን ከሆነ ምናምን ብሎ ነው።
ምንድን ነው ያቀረቡት ጥያቄ?
ጥያቄዎቹ ብዙ ናቸው። መጀመሪያ ተማሪዎቻችን የእኛ ጓደኞች የክላስ ተማሪዎቻችን ይፈቱልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጨማሪ የእስር ሁኔታ ላይ ሁሉም የኦሮሞ ስብረት ከእስረኞች ይፈቱልን ነው። ግድያ ይቁም፣ ሞያሌ ላይ እየተደረገ ያለው ጭፍጨፋ ይቁም እየተባለ ነው። የሁሉ ጥያቄ ነው ያቀረቡት ማለት ነው ተማሪዎቹ።
ጥያቄያቸውን ያቀረቡት ጽፈው ነው ወይስ በቃል በተቃውሞ ድምጻቸው ያሰሙት?
በቃል ጽፎ ሳይሆን ተማሪዎቹ ሆን ብሎ ነው በተደራጀ ሁኔታ ነው ነገር የተደረገው። ቀጥታ ዞን ፖሊስ ነው የሄዱት። ይህን ጥያቄያችን ትቀበላላችሁ ወይስ አትቀበሉም በማለት ነው ቀጥታ የጠየቁት ማለት ነው። የዞን አስተዳደር ኮማንደሮቹ ነበሩ፣ የዞን ኮማንደሮች ማለት ፖሊሶቹ። እና ጥያቄ ነው ሁሉ ወደ 8-7 ምን አሁን የነገርኩሽን ጥያቄ ጠይቆ እነሱም ወደምመለከተው አካላት እናሳልሳለን ምናምን ብሎ ነው ለተማሪዎቹ መልስ ሰጡትና ከዛ ተማሪዎቹም በአጭር ጊዜ እንጠብቃለን ብሎ ነው ከከተማ አስተዳደሮቹ ተለያዩት ማለት ነው። በአጋጣሚ የመጣ አይደለም፣ ሆን ብሎ የሰሩበት የተቀናጀ ጥያቄ ነው። አንዱ እየተማረ አንዱ የምታሰርበት ምክንያት የለም። ዲሞክራሲ ከተባለ ሁሉም አብሮ የሚማር ሁሉም አብሮ ወጥቶ በሰላም ይግባ ነው። በሰላም ሀገር ላይ ኮማንድ ፖስት አውጆ ምንም ዜጋው ፈራረብን ምክንያት የለም በማለት ነው የኛው ነገር ተነግረው ማለት ነው።
ተማሪዎቹ የተደራጁ የታሰበበትና የተቀናጀ ነው እያልክ ነው? ማን ነው ያሰበበት? ማን ያቀናቸው? እንዴትስ ነው የተቀናጀው?
ስልሽ አሁን ይሄ ነገር ማለት ነው። አሁን ብዙ ተማሪዎች አሉ። እነ ብልጹም ማን ብዙ አሁን በእጅ ያላስኩም ሰማችሁ እነ አልሳን ፍቃዱ የሚባሉ የክላስ ተማሪዎቹ በሙሉ ማለት ነው። ልንገር ይሰማዋል። ለተማሪ የተቀናጀ ስልሽ እንጠይቅ፣ ለወንድሞቻችን ለክላስ ሜት ተማሪዎቻችን እንጠይቅ፣ መፍትያቸውን እንጠይቅ። ለምንድነው ተብያለ ምክንያት ለምንድነው የታሰሩት በምል ነው ወተን እንጠይቃቸው። ያሰሩት እነኚህ ስለሆነ ለምንድነው ያሰሩት ብለን እንጠይቅ በማለት ተማሪዎቹ የጠየቁት ማለት ነው። ወጥቶ
አሁን የጠራቸው ልጆች የታሰሩ ተማሪዎች ናቸው ማለት ነው?
ተማሪዎች ናቸው። ተማሪዎች ናቸው። የከተማ ነዋሪዎቹም አሉ፣ ወጣቶች ማለት ነው። እነሱ ወጣት የተባለ ነገር በአይን ማየት አይፈልጉም። ወጣ የከተማ ነዋሪዎቹም አሉ የታሰሩት በአምቦ ውስጥ ብቻ በአሁኑ በመጠቆም አሉ። የድሮ ፖለቲክ ሚኒስትሮችን ተይና በአሁኑ ብቻ የታሰሩ ነፍስ ናቸው። ተማሪዎችም የከተማ ወጣቶችም አሉ፣ ያለምንም ምክንያት ማለት ነው።
ለምን ያህል ሰዓት ቆየ ተቃውሞ?
አንድ ሰዓት ተኩል ጀምሮ እስከ 4 ሰዓት ነው የተጠናቀቀው። ከዛ ተማሪዎቹ በሰላማዊ መንገድ ነው ጥያቄያቸውን ጠይቆ በአጭር ጊዜ ውስጥ መልስ እንፈልጋለን ብሎ በሙሉ በሰላም መንገድ ተላልፈው ማለት ለጊዜው ከአንድ ሰዓት ከአራት ሰዓት ማለት መንገዱ ለተዘግቶ ነበር። እንቅስቃሴ ምን አልነበረም። በዚህ ሁኔታ ተነስተናቀቁ ማለት ነው። ማንም መኪናም አልተንቀሳቀሰም ከአንድ ሰዓት ተኩል ወይም ከአራት ሰዓት ማለት ጥያቄያቸውን በደንብ ጠይቆ ባሉ ሰላም በሆነ መንገድ ማለት ነው።
የኦሮሚያ ክልል የኮሙኒኬሽን ጉዳዮችም ሆነ የአምቦ ከተማ አስተዳደር ኃላፊዎችን በጉዳዩ ላይ ምላሽ እንዲሰጡን በስልክ አግኝተን ለማነጋገር ከፍተኛ ጥረት አድርገን ስልኮቻቸው ስለማይነሱ አልተሳካልንም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰቱትን አጠቃላይ ችግሮች ለመፍታት ጊዜ እንደሚያስፈልግ በተለያዩ መድረኮች ላይ ከህዝብ ጋር ባደረጉት ውይይት ሲናገሩ እየተሰሙ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ሚስዮን ለዘገባው። ወደ ተከታዩ ዘገባ ነው የምናልፈው። የዩናይትድ ስቴትስ መንግስት የሀገሮችን የሰብአዊ መብቶች አያያዝ አስመልክቶ የሚያወጣው አመታዊ ሪፖርት ላይ የተጠናቀረው የዕለቱ አብይ ርዕስ ዘገባ ደርሶናል። መስሪያ ቤቱ የኢትዮጵያን የሰብአዊ መብቶች አያያዝ አስመልክቶ ያወጣውን ሪፖርት አሉላ ከበደ እንደሚከተለው አጠናቅሯል።
ኢትዮጵያን በሚመለከተው እንደርደር። ኢትዮጵያን የሚመለከተው ያለፈው ዓመት ሪፖርት የኢትዮጵያ ሕዝብ መሰረታዊ የሰብአዊ መብቱን ለመጠቀም የገጠመውን እጅግ የበረታ ፈተና ያሳያል ይላል። የውጭ ጉዳይ ሚኒስቴር ይፋ ያደረገውን ይህን የዘንድሮውን የአገሮች የሰብአዊ መብት አያያዝ ተንተርሶ የአዲስ አበባው ዩናይትድ ስቴትስ ኤምባሲ በተለይ የኢትዮጵያን አስመልክቶ ባወጣው ጋዜጣዊ መግለጫው የመጪው የ2018 ዓመተ ምህረት ዓመታዊ ሪፖርት የተለየ ገጽታ ይኖረዋል የሚል ተስፋ ያዘለ ስሜት ለማሳደር በቂ ምክንያት አለ፣ የተሻለ አያያዝ የሚንጸባረቅበትም ሲል የኤምባሲው መግለጫ ያክላል። አሁንም ያልተነሳውን የአስቸኳይ ጊዜ አዋጅ አሳሳቢነት አስመልክቶ ያለውን አቋም ከዚህ ቀደም መግለጹን ያስታወሰው የኤምባሲው መግለጫ በብዙ ሺህ የተቆጠሩ እስረኞች ከእስር የተፈቱበት እርምጃና ኢትዮጵያውያን ለመብታቸው ስለሚደረግ ጥበቃና ሁሉን አቀፍ በሆነ የፖለቲካ ምህዳር መሳተፍ የሚያስችላቸውን ለውጥ አስፈላጊነት አስመልክቶ ግልጽና ተስፋ ሰጪ ያላቸውን የጠቅላይ ሚኒስትር አብይ አህመድ ንግግሮች በሚመጣው ዓመት የሚነበበው የ2018ቱ ሪፖርት በአንታዊነት ከሚዘግባቸው እርምጃዎች ውስጥ እንደሚሆኑ ከወዲሁ አመላክቷል።
ፊታችንን ወደ 2017ቱ የውጭ ጉዳይ ሚኒስቴር የሰብአዊ መብት አያያዝ ሪፖርት ስንመለስ የኢትዮጵያ መንግስት ሙስናን ፈጽመው አገኘኋቸው ካላቸው በስተቀር የሰብአዊ መብት ጥሰት በፈጸሙ ባለስልጣናት ላይ ምንም አይነት እርምጃ ያለመውሰዱንና እንዲሁም ባለፈው ዓመት ውስጥ በዜጎች ላይ የሰብአዊ መብት በደል በፈጸሙ የጸጥታ ኃይሎች ወይንም ባለስልጣናት ላይ የቀረቡ ክሶች ከቁጥር የማይጻፉ መሆናቸውን ዘግቧል። የዜጎች ሰብአዊ ክብር መረጋጋት በሚለው ንዑስ ርዕስ ስር በሰፈረው በዘፈቀደ ህገወጥ ወይም በፖለቲካ ሳቢያ የተፈጸሙ ግድያዎች ያላቸውን ይዘረዝራል። መንግስታዊ ያልሆነውን የሰብአዊ መብት ጉባኤ ሰመጉን 16 ዞኖችና 32 ወረዳዎች ያካተተውን የግንቦት 2009 ዓመተ ምህረት የኢትዮጵያ የሰብአዊ መብት ሪፖርት ዋቢ አድርጎ በዘረዘረው ከጥቅምት እስከ ግንቦት 2009 ዓመተ ምህረት ባለው ጊዜ የጸጥታ ኃይሎች 19 ዜጎችን መግደላቸውን መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን በሚያዝያ 2009 ባቀረበው ሪፖርት መሰረት ደግሞ በኦሮሚያ በአማራና በደቡብ ክልሎች በአመቱ ውስጥ በተካሄዱ ህዝባዊ ተቃውሞዎችና እንቅስቃሴዎች ወቅት በሺዎች የሚቆጠሩ መቁሰላቸውንና ቁጥራቸው 669 የሚደርሱ ደግሞ መገደላቸውን አውስቷል። ምስራቅና ምዕራብ ሐረርጌና የሶማሌ ክልልን በሚያዋስኑ አካባቢዎች በመቶዎች የተቆጠሩ ሲቪሎች መገደላቸውንም ዘግቧል።
በ2009 ዓመተ ምህረት በወርሃ መስከረም መጨረሻ በተደነገገው መጀመሪያው የአስቸኳይ ጊዜ አዋጅ ልጆችን ጨምሮ በጸጥታ ኃይሎች የተያዙ ዜጎችን ለጊዜው ከሰው እንዳይገናኙ አድርጎ ማቆየቱን የኢትዮጵያ መንግስት አዋጁን ተከትሎም በቁጥጥር ስር ያዋላቸውን ሰዎች ማንነት በህዳር ወር ይፋ አድርጋለሁ ቢልም ቃል እንደገባው አሟልቶ ያለማሳወቁን ሪፖርቱ ዘርዝሯል። በተለያዩ የአገሪቱ ክልሎችና አካባቢዎች የከፍተኛ ትምህርት ተቋማት ቅጥር ግቢዎች፣ ህንጻዎች፣ የማስልጠኛ ተቋማትና ወታደራዊ ማስልጠኛዎችን ሳይቀር ወደ ጊዜያዊ እስር ቤትነት ቀይሯቸው እንደነበርም ሪፖርቱ አመልክቷል። ብልሹ የእስር ቤት አያያዞችንና የገቡበትን ማወቅ ያልቻሏቸውን ዘመዶቻቸውን ጉዳይ አስመልክቶ ቤተሰቦቻቸው ማመልከታቸውንም ሪፖርቱ አክሏል።
እስር ቤት ውስጥ የደረሱ የግፍ አያያዞችን 400 ሰዎች በላይ በማይይዙ የእስር ማቆያዎች ቁጥሩ 3000 የሚደርስ ህዝብ በላይ በላው እያጨቁ አንዳንዴም ለአቅመ አዳም ያልደረሱ ታዳጊዎችን ከአዋቂዎች ጋር በማሰር የአካላዊ ጉዳት ጭምር በተደጋጋሚ ማድረሳቸውን ዘግቧል። በስብና ላይ ከሚፈጸሙ በደሎች የገቡበት ያለመታወቅ የዜጎች ክብር ህይወት በከንቱ እስከሚቀጠፍበት የኃይል እርምጃ ድረስ ወሰዱ እርምጃዎችን ጨምሮ ገለልተኛ ዓለም አቀፍ የሰብአዊ መብት መርማሪ ድርጅት እስር ቤቶቹን እንዲጎበኙ ለቀረቡለት ጥያቄዎች የኢትዮጵያ መንግስት ሳይፈቅድ ቀርቷል። ከሰው ልጆች መሰረታዊ መብቶች የንግግር ነጻነትና በነጻ የመሰብሰብ መብቶች ላይ የሚደረጉ ገደቦች በጎሳ ማንነትና በሃይማኖት ላይ የሚቃጡ በደሎች በስብዕና ላይ የሚፈጸሙ ጥቃቶች አሊያም የግለሰቦችን የሰብአዊ ክብር ለማሳነስ ታልመው የሚፈጸሙ በደሎች የሞራል ተቀባይነት የሌላቸው ናቸው የሚለው ሪፖርት በየዕለቱ በዜጎቻቸው ላይ የሰብአዊ መብት ጥሰት የሚፈጽሙ ያላቸውን ሀገሮች ያለመረጋጋት እንዲፈጠር ምክንያት ይሆናሉ ሲል ይከሳል።
በተለያዩ አካባቢዎች በተካሄዱ ህዝባዊ ተቃውሞዎች ወቅት ሪፖርቱ ያልተመጣጠነ ባለው የመንግስት ኃይሎች እርምጃ ቁጥሩ የበዛ ሰው ህይወት መጥፋቱን በመቶዎች መቁሰል አደጋ ሲደርስባቸው በብዙ ሺዎች ደግሞ ለእስር መብቃታቸውን አመልክቷል። የግለሰቦችን ቤት ያለ ህግ ፈቃድ መበርበር፣ የፖለቲካ መሪዎችንና ጋዜጠኞችን የጥቃት ኢላማ ማድረግ አመታዊ ሪፖርት በሰፊው ከዘረዘረባቸው ውስጥ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኢትዮጵያን የሰብአዊ መብት አያያዝ አስመልክቶ ካወጣው ባጭሩ ጨምቀን ነው ለምሽቱ ያሰማናችሁ። የኤርትራን የሰብአዊ መብት አያያዝ አስመልክቶ ያወጣውንና የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር ባለስልጣናት ተጨማሪ አስተያየት እንዲሁም የሁለቱን አገሮች ምላሽ በመጪው ቀናት በማከታተል እናቀርባለን።
አድማጮች ወደ መጨረሻው የመጽሔት ዘገባ እናልፋለን። ከንግግርና ቃል ከመግባት ባለፈ በተግባር የተለያዩ እርምጃዎችን እየወሰዱ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ከጎንደርና የባህር ዳር ተወካዮች ጋር ባደረጉት ውይይት ከወልቃይት አማራነት ጥያቄ ጋር በተያያዘ ለተነሱ ጥያቄዎችም መልስ ሰጥተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በተከታታይ ቀናት ከጎንደርና ከባህር ዳር ከተማ ነዋሪዎች ተወካዮች ጋር ያደረጉት ውይይት በርከት ያሉ ጥያቄዎች የተነሱበት ነው። ጠቅላይ ሚኒስትሩ የተናገሩትን የገቡትን ቃል ወደ ተግባር እንዲለውጡ ያሳሰቡ ጥያቄዎችም ነበሩ። በባህር ዳር ውይይት ላይ አስተያየት የሰጡት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው።
በእነዚህ ባጭር ጊዜ የሹመት ሳምንታትም ዳር እስከ ዳር ካህነኝና ወጥማን ያውቃል ቢባል ቀላጭ እንዲሉ እንደ ካህንነቴ ብዙ ስለምሰማ ተደናቂነትን አትርፈዋል። በዚህ እግዚአብሔር እናመሰግነው። አደራ የምለው ክብርነቶትን መናገር ቀላል ማድረግ ግን ከባድ። ማውራት ይቻላል። በአንድ ቀን ሀገርን መገንባት ማልማት ይቻላል። በወሬ ደረጃ መስራት ግን ፈታኝ። ፈታኝ የሚያደርገው ውስብስብ የሆነ በተለያየ መልኩ የሚቀርበው ጣጣ ነው። ስለዚህ ይህንን ችግር ለመናት ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው የሚያስተላልፋቸው ቃላቶች እንደዘወትር እንደ መስተዋት ልበል እንደ ግል ማስተዋሻ ከፊት ወጥ ላይ ሰፍረው ምን ተናግሬ ነበር የቱን ሰራሁት የትኛው ይቀራኛል የሚል የዘወትር ተግባር እንዲኖርዎት በቤተ ክርስቲያን ስም በታላቅ ትህትና እገልጽልዎታለሁ። ምክንያቱም ይህንን እድል ያገኘሁት ዛሬ ስለሆነ ነገ ብቻዋን ስለማላገኘሁት አሁኑኑ ልናገር ብዬ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ አስተያየትና ጥያቄ የሰጡት ምላሽ እሳቸውንና መንግስታቸውን አስመልክቶ በተለያየ አቅጣጫ እየተባለ ያለውን እንደሚረዱ ያመለከቱበት ነው። በአዲስ አበባው ሚሊኒየም አዳራሽ ንግግር ባደረጉበት ወቅት ህብረተሰቡ በእርሳቸው አስተዳደር ላይ ተስፋ መሰነቁን እንደሚያውቁ ጠቁመው ነበር። በባህር ዳር ስብሰባ ላይ ለተገኙት የኚህ የሃይማኖት መሪና የሌሎችም ተሳታፊዎች ጥያቄ ምላሽ የሰጡት ደግሞ ንግግሮቻቸው ገና ወደ ተግባር እንዳልተቀየሩ የሚያስቡ ወገኖች መኖራቸውን ጠንቅቀው እንደሚያውቁ በመግለጽና ያ ትክክል አለመሆኑን በማብራራት ነው።
ለእናንተ አጠናመልሰው እንደዛ ግን ስላሉ በመንገድ እንዲሰሙ ይህ መንግስት ንግግር አሳምሮ ወሬ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ እየጻፍን ጠዋት ደግሞ በጣም ብዙ ተግባር እየፈጸመ ነው። ለምሳሌ ለአባ መንስም ቢሆን የሃይማኖት መሪዎች ታስረዋል። ባለፈው ዘመን ስጮህ የነበሩትን ፈተናል። ተግባር ነው ይሄ፣ ተግባር ነው ይሄ። ቁጭ ብሎ በቲቪ እንደሚሰማው ቀላል ተግባር ነው። እንዴት መጣ? የሰሩት ያውቁታል። ልማት ድርጅቶች አካባቢ ችግር አለ ምናምን አለ ሲባል ከርሞ ለማስተካከል የተወሰደው እርምጃ ተግባር ነው። ተግባር እንዴት አይማራ? ተግባር ያለበት ያውቁታል። እና እንደው ዝም ብሎ የመጣውን ሁሉ እያራከስን የመጣው የተደረገውን ሁሉ እያወዳደቅን ለመሄድ የምናስብ ከሆነ ያው በየተራ ቅድም አባ እንዳሉት ኦርቶዶክስን ማራከስ ወይም ማዋደቅ፣ ስርን መርሳት፣ መሰረትን መርሳት እንዳሉት እኔ ቅዱስ ሳራከስ እሱ እኔን ሲያራከስ ረክሰን እንጠራለን እንጂ የሚከብር የለም። እዛ ውስጥ የሚከብር የለም። ሲሆን ሲሆን መደጋገፍ ያስፈልጋል። እና ሁሉም ነገር ደግሞ እየወጣን ነው። ዛሬ የነበረን ዛሬ የነበረን ብንል አታስቡ፣ ልማዱም የለም፣ ጊዜ ይፈልጋል። እሱ አቅም በፈቀደ መጠን ባለን ጊዜ ሁሉ የኢትዮጵያውያንን ፍላጎት በልማቱን በሰላምን በዲሞክራሲ ለማምጣት እንደምንተጋገር ከቻላችሁ ነው።
የተለያዩ የህብረተሰብ ክፍሎችና በተለያዩ ጎራዎች የተሰለፉ ኢትዮጵያውያን አዲሱ ጠቅላይ ሚኒስትር ለውጥ እንደሚያመጡ ያደረባቸውን ተስፋ በተለያየ መንገድ እየገለጹ ይገኛሉ። ይህ ደግሞ እያንዳንዱ እንቅስቃሴያቸው በትኩረት እንዲጤን፣ እርሳቸው አገሪቱን መምራት ከጀመሩ በኋላ ያጋጠሙ ችግሮች ሳይቀሩ በቅርበት እንዲቆጠሩ ምክንያት ሆኗል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት አዲሱ ጠቅላይ ሚኒስትር ከመጡ በኋላ የተገደሉና የታሰሩ ሰዎችን ቁጥር መመዝገብ የጀመሩም አልጠፉም።
የአስቸኳይ ጊዜ አዋጁ ግን ነገም ተነጎዳ ጠቅላይ ሚኒስትሩና ህዝቡን ሊያጋጩ የሚችል ጉዳይ ነው። አንዳንድ የሶሻል ሚዲያዎች እኮ መቁጠር ጀምሯል። አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ፣ አንድ ሁለት ሶስት እያሉ መቁጠር ጀምሯል። በተለይ ሀረር ላይ ለምሳሌ ሶስት ወታደሮች አንድ እርጉዝ ሴት መግደላቸው ትናንትም ከሀረር የመጡ ሰዎችን አጋጥሞኝ ነበር። ይዘገንናል እንደዛ ሲደረግ ማለት ነው።
ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚሰጧቸው አስተያየቶችም በዚያው መጠን በቅርበት እየተጤኑ ይመስላል። የወልቃይትን ጉዳይ አስመልክቶ በቅርቡ መቀሌ ላይ ሰጡት የተባለው አስተያየት ከፍተኛ ትኩረት መሳቡና ቅሬታ ማስከተሉ የዚህ ማሳያ ሊሆን ይችላል። በጎንደሩ ጎሃ ሆቴል ከከተማ ነዋሪዎች ጋር በነበራቸው ውይይት ይህንን ቅሬታ ለጠቅላይ ሚኒስትሩ ከገለጹት አንዱ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ናቸው።
ክቡር ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ሂደው የሰጡት ሀሳብ መዘርዘር አልፈልግም። ህሊናው ያውቀዋል፣ አእምሮ ያውቀዋል፣ ያዳምጠው ህዝባችንና ዓለም ያውቀዋል። ለዚህ ምላሽ እሶ ይሰጡበታል። ግን በጣም አዝነናል፣ በጣም ተጎድተናል፣ አልቅሰናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢባል አሁን ነው።
ጠቅላይ ሚኒስትር አብይ አህመድ ለዚህ ጥያቄ ምላሽ የሰጡትም የጎንደር ህዝብ እንዳኮረፈኝ ተነግሮኛል በማለት ጭምር ነው።
ስለዚህ የወልቃይትን ጉዳይ ማየት ያለብን ኮሚቴውም እንዳይሰጋ ህዝቡም እንዳይሰጋ፣ ለአማራ ህዝብ የተለየ ጥያቄ መሆን የለበትም። ህገ መንግስቱ እንደዚህ አይነት ጥያቄዎች ለማስተናገድ በቂ አቅም ስላለው በህግ አግባብ የሚታይና የሚመለስ እንደሆነ አስባችሁ ሁሉም ነገር በሰላማዊ መንገድ በንግግር ሊፈታ እንደሚችል አምናችሁ በሰላም መንፈስ መነጋገር አለብን። ትግራይ ላይ ሄደ ወልቃይት ስላልክ ጎንደር ህዝብ አቁፏል ብትል ይቀየማል ብለው ነበር። እንኳን መቀየም ይቆነጥጠኛል እንጂ ጎንደር ህዝብ ይቀየማል ብዬ አልቀርም ብዬ ነው የመጣሁት።
ጠቅላይ ሚኒስትሩ ለጎንደር ከተማ ነዋሪዎች የሰጡትን ምላሽ በቴሌቪዥን የተከታተሉ አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ምላሹ እንደገና እንዲጤን አሳስበዋል።
የወልቃይት ማንነት ጉዳይ እንደ በህግ አግባብ ይፈታል ሲሉ ትናንትና በቲቪ የተከታተልኩት አለ። ጎንደር ላይም ተጠይቆ ጥያቄው ተነስቶ ይሄ ለብዙ ኢትዮጵያዊ ህዝብ አማራ ክልል ህዝብ የተዋጠለት አይመስለኝም። እንደኔ ክቡር ጠቅላይ ሚኒስትር ሊያሰምሩበት ይገባል።
በዚሁ በአማራ ክልል ያለውን የማንነት ጥያቄ ከወልቃይትም ሰፋ አድርገው ያብራሩ ነበሩ።
በዚህ 25 ዓመት ውስጥ በ1983 ይህ ወካይ በማጣቱ የአማራ ህዝብ የሚወክል ባለመኖሩ በ1980 በነበረው የክልል አከላለል ስነ ስርዓት በግልጽና ህገ መንግስታዊ በሆነ መንገድ በኃይል የአማራ ታሪካዊ ርስቶችና ለም መሬቶች እንዲነጠቁ ተደርገዋል። መውሰድ እንችላለን። ወልቃይት፣ ሁመራ፣ ጠገዴ፣ ጠለምት በሁሉ ክፍለ ሀገር ውስጥ የነበሩ ሰፊ ለም መሬቶች፣ የራያና ያዘጎ የኮር መሬቶች ጥንታዊና ታሪካዊ የአማራ ግዛቶች ናቸው። ታሪክ ማንበብ፣ ታሪክ ማገላበጥ እንችላለን። ስለዚህ አሁንም ይህስ እንደ ህዝብ ይቀጥል ከተባለ፣ ይቺ ሀገር እንደ ሀገር ትቀጥል ከተባለች የአማራ ህዝብ ማንነቱ መከበር አለበት። የአማራ ታሪካዊ መሬቶች ወደ ህዝቡ መመለስ አለበት። ከዚህ በመቀጠል የማነሳው አማራንን በማለታቸው ብቻ፣ ፍትህ በመጠየቃቸው ብቻ፣ ዴሞክራሲ በመጠየቃቸው ብቻ፣ አማራ ስለሆኑ ብቻ ወንጀለኛ ሆኖ በየሀገሪቱ እስር ቤት በጎንደር፣ በባህር ዳር፣ በብር ሸለቆ፣ በሸዋሮቢት፣ በቃሊቲ የሚገኙ ምርጥ የአማራ ልጆች በአስቸኳይ መለቀቅ አለባቸው።
በተለይ ከወልቃይት ጋር በተያያዘ በተነሳው ጥያቄ ላይ አስተያየት የሰጡት ጠቅላይ ሚኒስትሩ ምላሽ የሚያገኘው በህግና በህገ መንግስቱ መሰረት ነው ብለዋል።
ህገ መንግስቱ በቂ መስፈርት አስቀምጧል። አሁንም በህግና በህግ ብቻ ይመለሳል። እንደው በየሄድንበት እያወጅን የምንከለክለው የምንሰጠው ተደሩ ባይወሰድ፣ ህግ አለ፣ ስርዓት አለ። ህግ እንዳይጣስ፣ ሰዎች እንዳይከፋፈሉ፣ ፍላጎቶቻቸውን በረብሽ ደንብ በመቃወም ሳይሆን በሰላማዊ መንገድ እንዲያነሱ፣ መንግስትም ትኩረት ሰጥቶ እንዲያደምጣቸው፣ በህግ ምላሽ እንዲያገኙ የሚል ምክር ጠቃሚ ነው። ከዛ የዘለለው ግን በአንድ ጀንበር እንደሚሆን ባይታሰብ፣ ትናንት ጎንደር የመለስኩት መመልሱ ማለት ነው። ስላመታችሁ ላለማለት ነው እንጂ መመለስ አልነበረብኝ። መልሱ የትኛውም ሰው ይሁን፣ ኦሮሚያ ያለው አማራ የሚሆን፣ ትግራይ ያለው አማራ የሚሆን፣ ሶማሌ ግን በጣም ብዙ አማሮች አሉ ነገራችን ላይ፣ እዛም ያሉ አማሮች ይሁኑ እዚህም ያሉ ኦሮሞዎች እንደሆኑ አብረው ነው ሲችሉ አብሮ እንዲችሉ አይሆንልንም ደግሞ ማንነት አለን ካሉ ጥያቄያቸውን በህግ አግባብ እንዲጠየቁ ምላሽ እንዲያገኙ። የእናንተ ሀሳብና ምክር መሆን ያለበት ህጉ በተጻፈው ልክ የሰዎችን ፍላጎትና ጥያቄ እንዲያስተናግድ ክትትል ይደረግበት ለማለት ያለባችሁ። በዛ አግባብ ካልሄድ ብዙ ጥያቄ ነው።
የጎንደርና የባህር ዳር ከተማ ነዋሪዎች ተወካዮች ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በተለይ ከልማትና ከመልካም አስተዳደር ጋር የተያያዙትን ጨምሮ ሌሎች በርካታ ጥያቄዎችን አንስተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻዎች አንዷ የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ሐዋሳ መሆኗን ምንጮች ለአሜሪካ ድምጽ ገልጸዋል። ይህ የደቡብ ኢትዮጵያ ጉብኝት ታዲያ የንጹሃን ህይወት በጠፋበትና በሺዎች በተፈናቀሉበት ግጭት ማግስት የሚካሄድ ነው። በደቡቡ ጌዴኦ ዞንና በኦሮሚያው ምዕራብ ጉጂ ዞን መካከል የተፈጠረው ግጭት መቋጫ አላገኘም። እናም ነገ ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በብሔራዊ ቤተ መንግስት በሚካሄደው የመስጋናና የሽኝት ስነ ስርዓት ላይ የሚገኙት ዶክተር አብይ አህመድ ለሌላ ወሳኝ ጉዞ ዝግጅት የሚጀምሩት ወዲያውኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። አሁን ከምሽቱ 3 ሰዓት ከ43 ደቂቃ ነው። አዲስ አበባ ላይ በራዲዮ ሞገድ 19 እና 25 ሜትር ባንድ፣ በሳተላይት ናይል ሳት፣ በዌብሳይት amharic.voanews.com፣ በማህበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ታገኙናላችሁ። ወደ ተከታዩ የምሽቱ ዘገባ እናልፋለን።
የፈረንሳይ ፕሬዝደንት ኢማኑኤል ማክሮን በዩናይትድ ስቴትስ የሶስት ቀናት ሙሉ መንግሥታዊ ጉብኝት ለማድረግ ዛሬ ዋሽንግተን ዲሲ ከአንድ ሰዓት በፊት ደርሰዋል። ማክሮን አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግሥት ቡድን ሽንፈት በኋላም ቢሆን ሶሪያ ውስጥ እንዲሰነባብቱ ፕሬዝደንት ትራምፕን ለማሳመንና የአውሮፓ ኅብረትን ከአሉሚኒየም እና ከህብረት ታሪፋቸው ውጭ እንዲያደርጉም ለመማለድ እንደሚጥሩ ተገልጿል። ሚስተር ማክሮን ከአሜሪካ አቻቸው ጋር የሚያደርጓቸው ንግግሮች ፍሬ ያስገኙ ይሆን? የብዙዎች ጥያቄ ነው። ሊሳ ብራያንት ከፓሪስ ያጠናቀረችው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
መስዮ ማክሮን ሚስተር ትራምፕን ሊያነጋግሩ ወደ ዋሽንግተን የሚበሩት አትላንቲክ አቋራጩ ውጥረት በርከት ባሉ ጉዳዮች ላይ በከረረበትና ግለቱ ባየለበት ወቅት ቢሆንም ይህ ጉዞ ግን ሁለቱ መሪዎች ለብዙዎች በማይታመን ሁኔታ ግንኙነቶቻቸውን ጠበቅበቅ ስለማድረጋቸው ዋቢ እንደቆመ እየተነገረ ነው። ማክሮን የትራምፕ እንግዳ የሚሆኑት ከነሙሉ አጀብና ቦርሳ ሙሉ ጉዳዮቻቸው ነው። ለሶስት ቀናት በኦፊሴል አሜሪካ ይቆያሉ። ፈረንሳይ የዛሬ 229 ዓመት በታዋቂው አብዮቷ ዘመን ባስቲ ግንብ የተወረረበትና የተያዘበትን ብሔራዊ ክብረ በዓሏን ላፌት ናሲዮናልን ባለፈው ሐምሌ ስታከብር ዶናልድ ትራምፕ ከአውሮፓውያኑ የአሜሪካ ወዳጆች ጋር ሊታደሙ ፓሪስ የተገኙ ጊዜ ኢማኑኤል ማክሮን ልዩ መስተንግዶ አድርገውላቸው ነበር። ርችቱ ነሽ፣ መድፉ ነሽ፣ ወታደራዊ ማርሽና ሰልፉ ነሽ፣ መንግሥታዊ እራቱ ነሽ፣ ምኑ ቅጡ እንዲሉ ምኑ ቀረ። በዓሉ ሎካትሮዝ ጁዬ ሐምሌ 7 በኢትዮጵያ ጊዜ መስፈሪያ ሲመነዘር ማለት ነው። የሚገባው ክብር ሁሉ ለሚስተር ትራምፕም ተደርጓል። አሁን የዚያ የቀይ ምንጣፍ አቀባበል ባለሳምንት የአሜሪካው መሪ ናቸው። በርግጥ ያኔ ፓሪስ ላይ ራት የተበላው እጅግ ድንቅ በተባለ ቱቬሴል ታላቁ አይፍል ማማ ዘንድ በሚገኝ የተቀናጣ ሆቴል ነበር። ሚስተር ትራምፕ ደግሞ ለአሜሪካ በባለ እጅግ ብዙ እሴቱ ዋጋ የለሽ እንዲሉም እጅግ ታሪካዊ በሆነ ስፍራ ነው ለማክሮን ግብር ሊጥሉ እያስደገሱ ያሉት። የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪ አባት ፋዘር ኦፍ ዘ ኔሽን ተብለው የሚታወቁት የመጀመሪያው ፕሬዚደንቷ የጆርጅ ዋሽንግተን መኖሪያ ቤት ገናናው ማውንት ቨርነን ለመስዮ ማክሮን መድፍ ይተኮስላቸዋል። 21 ጊዜ ተወካዮች ምክር ቤቱም ተገኝተው ለሕዝብ እንደራሴዎቹ ዲስኩር ይሰጣሉ። ይህ ሁሉ ታዲያ የመስተንግዶ ሽብርቅርቅና ሽርጉድ ነው እንጂ ጠጠር ያሉ ቁም ነገሮች፣ እሰጥ አገባና የእውነት እውነቱን እንነጋገር መራራ ምልልሶች አይቀሬ እንደሆኑም እየተሰማ ነው። ይህንን እንግዳም ተቀባይም ያውቁታል።
When Mr. Trump came to Paris last year, it was the beginning.
Mr. Trump ባለፈው ዓመት ወደ ፓሪስ የመጡ ጊዜ ነገሩ የግንኙነቶቹ መጀመር ፈንጠዝያ ነበር። አሁን ሥራ መስራት አለባቸው። ያ ሥራ ደግሞ እጅግ ከባድና አስቸጋሪ ነው የሚሆነው።
ፊሊፕ ሞር ደ ፈርገስ የፈረንሳይ ዲፕሎማት ነበሩ። የአውሮፓ ጉዳዮች አዋቂም ናቸው። ኢራን፣ ንግድ፣ ኢየሩሳሌም፣ የአየር ንብረት ለውጥ። ፕሬዚደንት ትራምፕና ፕሬዚደንት ማክሮን አይን ለአይን ብረት ለብረቱ የማይተያዩባቸው ጉዳዮች ዝርዝር እንዲህ አጭር አይመስልም። ባለፈው ታህሳስ ፓሪስ ፕላኔት ሰሚት የተባለውን የአየር ንብረት ለውጥ ላይ የተነጋገረ የዓለም መሪዎች ጉባኤ የምድር ስብሰባን ያስተናገደች ጊዜ ፕሬዚደንት ትራምፕ አልተጋበዙም ነበር። ሀገራቸው ከፓሪሱ የአየር ንብረት ውል እንድትወጣ መወሰናቸው ብዙዎችን አስከፍቷል፣ ብዙዎችን አስቆርፏል። በቀጥታም በአሽሙሩም ትራምፕ ላይ የቁጣ ውርጅብኝ ካዘነቡባቸው መሪዎችና የተፈጥሮ አካባቢ ደህንነት ተሟጋቾች መሃል ማክሮን ስለመገኘታቸው እማኝ አይቆጠርም። ዛሬ ግን ትራምፕ ወደ አውሮፓ ፊታቸውን ዞር አድርገው ማንን ልጣራ ያሉ እንደሆነ የሚጀምሩት ያለ ጥርጥር ከኢማኑኤል ማክሮን ነው። ማክሮን እኮ የፕሬዚደንት ትራምፕን ሐሳብና ስትንፋስ ለሌላ የአውሮፓ መሪዎች በሚገባቸው ቋንቋ በሚገባቸው ምልክቶች ሊያስተረጉሙላቸው የሚችሉ ሰው ስማ በለው ናቸው። በዚያ ላይ ደግሞ ለአውሮፓ ጉዳዮችም ግንባራቸውን ሰጥተው የሚሰለፉ የጀርመን ማርሻል ፈንድ የሚባለው በሰሜን አሜሪካና በአውሮፓ መካከል መተባበርን ለማጠናከር የሚሰራው ወገናዊ ያልሆኑ የሐሳብ አብላዮች ጠቢባን አሜሪካዊ የሕዝብ ፖሊሲ ቡድን የፓሪስ ቢሮ ዳይሬክተር አሌክዛንድራ ዴሁብ ሺፈር፣ ሌሎችም የእርሳቸው ቢጤ ባልደረቦቻቸውና ተንታኞችም እያሰቡበት ያሉት ጉዳይ አለ። የዋሽንግተን ጉዞ እንዲህ አይነቱ ሁሉን ያቻቻለ የሲሶ ሚዛን ስለ መስራቱ ዋና መፈተሻ ነው የሚሆነው።
If he gives the impression he is too much aligned on Washington and Trump in particular
ከዋሽንግተን ጋር በተለይ ደግሞ ከትራምፕ ጋር አብዝተው የቆሙ ካስመሰለባቸው
በተለይ ደግሞ የፈረንሳይና የአውሮፓ ጥቅሞችና ፍላጎቶች ትራምፕ ሊወስዷቸው በሚችሉ ውሳኔዎች ምክንያት አደጋ ላይ የሚወድቁ ከሆነ ቤታቸው ፈረንሳይ ውስጥ ብዙ ችግሮች ይጠብቋቸዋል።
ፈረንሳይ እስከዛሬ ከነበሯት ፕሬዝዳንቶች ሁሉ እጅግ ወጣቱና አሜሪካ ከነበሯት ፕሬዝዳንቶች ሁሉ እጅግ አዛውንቱ የሚፈጥሩት ህብረት ለአንዳንዶች የሚደንቅ የማይመስልም ነገር ሆኗል። ማክሮን በዘርፈ ብዙና ወገነ ብዙ ተቋማትና ትብብሮች የሚያምኑ መሪ ናቸው። ትራምፕ የሚሉት አሜሪካ ትቅደም ነው። ማክሮን አብዝተው ሰራተኛ የሥራ ሱሰኛ ናቸው። ትራምፕ አብዝተው ትዊተኛ የትዊት ሱሰኛ ናቸው ይሏቸዋል። ስለ ሁለቱም በንጽጽር ሲናገሩ አሌክዛንድራ ደሁብ ሼፌር የሚያዩት ደግሞ ሌላ ጥግ አለ።
France and the United States together and something that Germany and the UK cannot
ፈረንሳይና ዩናይትድ ስቴትስ የሚያቆራኙቸው ደግሞም ጀርመንና እንግሊዝ ለዋሽንግተን ሊሸጡ የማይችሉት ነገር ወታደራዊ ትብብር የሚባለው ነው። ይህ የጀነራል ለጀነራል ግንኙነት ጉዳይ ነው።
እንዲህ አይነቱ ትብብር በአፍሪካው ሳህል አውራጃ ውስጥ ከጽንፈኛ ቡድኖች ጋር በተደረጉ ፍልሚያዎች ታይቷል። የኬሚካል ጦር መሳሪያ ምርምር ማምረቻና ማከማቻ የነበሩ የተባሉ የሶሪያ ተቋማት ባለፈው ሳምንት የተደበደቡ ጊዜ ታይቷል። ትራምፕ ወታደሮቻቸውን ከሶሪያ እንደሚያወጡ ሲናገሩ፣ ማክሮን ሶሪያ ውስጥ ዘላቂ የፖለቲካ መፍትሄ በሚገኝበት ሁኔታ ላይ ጊዜ ጥሪትና ሐሳብ ለማፍሰስ ዝግጁ ናቸው። ፈረንሳይና ሌላይቱም አውሮፓ የብረቱ ስጋቶችን የሚያሳዩባቸው መስኮች አሉ። ዋሽንግተን እኮ አንዳንድ የአውሮፓ ሀገሮችን ከአዳዲስ ታሪፎቿ ውጪ ለማድረግ ከያዘችው አቋማ ልታፈነግጥ ትችላለች። ከኢራን የኒኩሌር ውልም ተወጣ ይሆናል።
Today really there is a big disagreement between Mr. Macron and Mr.
የኢራንን የኒኩሌር ስምምነት ምን እናድርገው በሚል ጉዳይ ላይ በሚስተር ማክሮንና በሚስተር ትራምፕ መካከል ዛሬ ያለው አለመስማማት በእውኑ ግዙፍ ነው።
ኢራንን በተመለከተ ሁለቱ መሪዎች ልዩነቶቻቸውን እያጠበቡ ነው የሚል እምነት ያላቸው አሉ። በሌሎች ቁልፍ ጉዳዮች ላይም እንዲሁ ሊቀራረቡ ይችላሉ ይላሉ። እንግዲህ ነገር እንዲህ ካማረና አምሮበትም ከተፈጸመ ሁለቱም ሰዎች ልክ ባለፈው ሐምሌ ከባስቲ ቀን ማግስት እንደሆነው ሁሉ የፊታችን ረቡዕ ማታ ወይም ሐሙስ ማለዳ ላይ በፈገግታና በፍቅር ተጨባብተውና ተቃቅፈው ሊሸኛኙ ይችላሉ።
አድማጮች ዝግጅታችን ይቀጥላል። አፍሪካ ነክ ርዕሶች አድዋ ከተማ ላይ ሊገነባ ስለታቀደው ፓን አፍሪካን ዩኒቨርሲቲ ጉዳይ ለመነጋገር የተዘጋጀ የሁለት ቀናት ዓለም አቀፍ ጉባኤ ዛሬ በአድዋ ከተማ ተጀምሯል። ዩኒቨርሲቲው ተገንብቶ ሥራ ሲጀምር የድህረ ምሩቅ ተማሪዎችን የሚያቀፍ ሲሆን ከመላ አፍሪካና ስለ አፍሪካ ጉዳይ ጥናት የሚያደርጉ ከማንኛውም የዓለም ክፍል የሚሄዱ ተማሪዎችንና ተመራማሪዎችን ያስተናግዳል። ከኢትዮጵያ የሚቀበለው ተማሪዎች 30 ከመቶ ሲሆኑ 70 ከመቶዎቹ ከሌሎች አፍሪካ ሀገሮች የሚሄዱ እንደሚሆኑ ከዩኒቨርሲቲው ግንባታ አንቀሳቃሽ ኮሚቴ ዋና አባላት አንዱ የሆኑት ዶክተር አየለ በከሬ ገልጸዋል። ዶክተር አየለ በከሬን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት።
ጉባኤው ዛሬና ነገ እንዲደረግ የተወሰነበት ምክንያት አንደኛ ባለፈው ቅዳሜና እሁድ በተካሄደው የጣና ፎረም ስብሰባ ሲሳተፉ የቆዩት አፍሪካውያን ስለ ፓን አፍሪካን ዩኒቨርሲቲ ጉዳይ በሚካሄደው ጉባኤ ለመሳተፍ እንዲያመቻቸው ነው ብለዋል ዶክተር አየለ በከሬ።
አንደኛ ይሄ ዓለም አቀፍ ጉባኤ ሰኞና ማክሰኞ ወይም ደግሞ በፈረንጆቹ አቆጣጠር ሚያዝያ 23 እና 24 እንዲሆን የተደረገው ከሱ በፊት የጣና ፎረም የሚባል አለ። በተለይ በምስራቅ አፍሪካና በአፍሪካ ቀንድ የሚገኙ መሪዎች እና ተመራማሪዎች፣ ምሁራኖች የሚገኙበት በየዓመቱ የሚደረግ ስብሰባ አለ። ከዛ ስብሰባ ወደዚህ እንዲመጡ ያመቻል በሚል መንፈስ ነው ይህንን ጉባኤ በዚህ ጊዜ ያደረግ ነው። ሰኞና ማክሰኞ አይደል የነሱ ቅዳሜና እሁድ ይሆንና ከዛ ወደኛ ይመጣሉ ማለት ነው።
ሁለት የህንጻ ኩባንያዎች ከዚህ ቀደም ለአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ያቀረቡት ንድፍ በዚህ ጉባኤ እንደሚጠናም ዶክተር አየለ ገልጸዋል።
ይህ ዩኒቨርሲቲ የተለየ ዩኒቨርሲቲ ስለሆነና የአፍሪካውያንን ባህል በተለይ የስነ ህንጻ ባህል የሚያንጸባርቅ ስለሆነ ሁለት ፈርሞች የህንፃውን ንድፎች ሰርተዋል። ቅድም እንደጠቀስኩት 150 ሄክታር መሬት ትግራይ ክልል መንግስት ሰጥቶናል። የከተማውን ማስተዳደር አብሮ ሰጥተውናል እና በዛ ላይ የሚሰሩትን የቤቶች ወይም መታሰቢያዎች አንደኛ ከአድዋ ድል ታሪክ ጋር፣ ሁለተኛ ከአፍሪካውያን የትግል ታሪክ የነጻነት ታሪክ ጋራ የተያያዙ ንድፎች ያቀርባል ማለት ነው።
የዓለም አቀፍ ጉባኤው ዋና ዓላማ የፓን አፍሪካን ዩኒቨርሲቲ በዓለም ደረጃ እንዲታወቅ ለማድረግ መሆኑም ዶክተር አየለ አስረድተዋል።
የዚህ የዓለም አቀፉ ጉባኤ ዋና ዓላማ ምንድን ነው? በዓለም ላይ ይሄ ዩኒቨርሲቲ እንዲታወቅ ማድረግ። የዩኒቨርሲቲውን ዓላማ ደግሞ እንዲታወቅ ከማድረግም በላይ በተለያዩ አሁንም ደስ የሚለው ምንድን ነው? ባለፉት ሁለት ዓመታት ውስጥ ያየ ነው ሰዎች ኦልሬዲ የመጽሐፍ የማስረጃ የተለያዩ ነገሮች ለዩኒቨርሲቲ ይጠቅማሉ ብሎ የሚያስቡትን መስጠት ጀምረዋል። እና በቃ ይሄ ጉባኤ እንግዲህ የመጨረሻ ጉባኤ ነው የሚሆነው። ከእንግዲህ ወዲህ ወደ ስራ እንገባለን ማለት ነው። ወደ ግንባታ እንገባለን፣ ወደ ትምህርት ማስጀመር እንገባለን ማለት ነው። እና ይሄ እንግዲህ የመጨረሻው ለዓለም ማሳወቂያ ማስረጃ የሚሆን ስብሰባ ነው ማለት ነው።
በፓን አፍሪካን ዩኒቨርሲቲ ከሚማሩት ተማሪዎች መካከል 70% የሚሆኑት ከሌላ አፍሪካ ሀገራት የሚመጡ መሆናቸውን ዶክተር አየለ አውስተዋል።
70% ተማሪዎች ደግሞ የሚመጡት ከመላው አፍሪካ ዓለም በአፍሪካ ጉዳይ ላይ እናተኩራለን የሚሉ ማንኛውም ተማሪ ከመላው ዓለም መጥቶ ሊማርበት የሚችል ነው። ከኢትዮጵያ 30% ብቻ ነው የምንቀበለው እና ልክ እንዳሰብነው ተሳክቶ ቋሚ የሆነ የእውቀት ማምረቻ እንደሚሆን ሙሉ እምነታችንና ፍላጎታችን ነው።
የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ በመጪው ክረምት እንደሚጀምር ዶክተር አየለ በከሬ ጠቁመዋል። ካለፉት ሁለት ዓመታት ወዲህ አድዋ ፓን አፍሪካን ዩኒቨርሲቲን ለመመስረት ሲደረግ በቆየው እንቅስቃሴ ስለተከናወኑት ተግባሮች ዶክተር አየለ በከሬ ዘርዝረዋል።
በእነዚህ ሁለት ዓመታት ሁለት ብሔራዊ ጉባኤ፣ ትናንሽ ደግሞ ጉባኤዎች በተለይ አድዋ ቢያንስ 3-4 ትናንሽ ጉባኤዎችን እንዲያካሄድም ይህ የሚከፈተው ዩኒቨርሲቲ ዓላማው፣ መልእክቱ፣ ራዕዩ እነዛን በሚያጠቃልል በተቻለን መጠን ህዝቡ እንዲረዳ ከስብሰባም አልፎ በተለያዩ የመገናኛ መስመሮች ይህንን ዩኒቨርሲቲ ለምን እንዳስፈለገ፣ ለምን አድዋ ላይ መመስረት እንዳለበት ስንቀሰቅስ ቆይተናል። በብሔራዊ ደረጃ እዛ ቦታ ላይ እንዲህ አይነት ዩኒቨርሲቲ ወይም ደግሞ ተቋም መስራቱ በብሔራዊ አንድነት ግንባታ ላይ ለሚደረገው በተለይ በአሁኑ ጊዜ ያለው መንፈስ እሱ ስለሆነ ያንን የሚረዳ ስለሆነ በብሔራዊ ደረጃም ብናየው፣ በሀገር አቀፍ ደረጃም ስናየው፣ በአፍሪካ አህጉር ደረጃም ስናየው እጅግ በጣም ድጋፍ ያለው ሀሳብና እንቅስቃሴ ነው።
ዶክተር አየለ በከሬ እንቅስቃሴው ስላስገኘው ውጤትም ገልጸዋል።
ብዙ እንቅስቃሴዎች ተደርገዋል፣ ውጤታማም የሆኑ ናቸው እና ከነዚህ ውስጥ ዋና ዋናዎቹን ልጠቅስ እወዳለሁ። አንደኛ የአድዋ ከተማ አስተዳደርና የትግራይ ክልል ለኮንፈረንሱ ለዩኒቨርሲቲው የሚሆን 150 ሄክታር መሬት ሰጥተውናል እና ይሄ መሬት ከ70% በላይ ምንም ነገር የሌለበት ሲሆን 30% ደግሞ ሰዎች ሰጥተውበታል። አንዳንድ ገበሬዎችም ደግሞ አሉ እና ለእነሱ በመጀመሪያ እንግዲህ ካሳ ከፍለን ከቦታው እንዲለቁ ይደረጋል እና ዓላማችን በስምምነትና ሁሉም በሚያስማማ ለሁሉም አሸናፊ የሆነ ድርድር እናደርጋለን ብለን ተስፋ እናደርጋለን።
ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ እኔም ድሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
እኔ ማዳነችን አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል። ጥቂት ደቂቃዎች ናቸው የሚቀሩን። ጥቂት ይቅርታ፣ ሰከንዶች ማለት እችላለሁኝ፣ ይቀሩናል። እንግዲህ ስናስተናግዳችሁ ያመሸ ነው ሰሎሞን ክፍሌና ሰሎሞን አባተንን። የስቱዲዮ ቴክኒሽያኖች ቮይቴክ ዞርኒያክና ሱሌማን ተራዋሊ ናቸው። የፕሮግራሙን የመራችልን ብርሃን ኃይሉ ነች ፕሮዲውሰራችን። እንዲሁም የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። በነገ ምሽት እንገናኛለን። የትግርኛ ዝግጅት ይቀጥላል ከኛ በኋላ። እስከ ዝግጅታችን ፍጻሜ ከአርጋኝ ወራሽ አይንሽ አምራን ጋር እንተዋችሁ። ጤና ይስጥልኝ።
Ni tu machi veka, ni tu machi veka, ni da sinasas, ni di tau kal, ni di tau kal.